The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሐምሌ 10 2013 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። በሰሞኑ የደቡብ አፍሪካ ትርምስ እዚያ የሚገኙ ኢትዮጵያውያን እንዴት እየሆኑ ይሆን?
በደርባን አካባቢ ኮሚኒቲዎች በራሱ በችግር ሰዓት በመጠናከር ማታ ማታ ከሌባ ጋር ሲጋር የዋለበት ሁኔታ አለ። የተወሰነ ደረጃ የተረፉ ሰዎች ይኖራሉ፣ ኢትዮጵያውያን ማለት ነው። ለነፍሳቸው በመጠናከር ከሶማሌዎች ጋር በመተባበር ያው ነፍሳቸውን አሳልፈው ሰጥተው ማለት ነው። ብዙ ቀን ሙሉ ጠዋት ማታ
ነዋሪነት የጆሃንስበርግ ከተማ ላይ ሲሆን የኢትዮጵያ ማህበረሰብ ማህበር የቦርድ አባልና ዛልኮር ኮሚቴ ነኝ።
ነዋሪነት ሲሉ ፕሪቶሪያ ሲሆን ፕሪቶሪያ የሀበሻ ኮሚኒቲ ሊቀመንበር ነኝ።
ከደርባን ከጆበርግና ከፕሪቶሪያ ድምጾችን ይዘናል። አብራችሁን ቆዩ፣ ትሰማችኋላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ ውስጥ የሚንቀሳቀሱ አንዳንድ ዓለም አቀፍ የረድኤት ድርጅቶች እርዳታውን ከማስተባበር ይልቅ በኢትዮጵያ መንግስት ላይ ማተኮርን መርጠዋል ሲል የኢትዮጵያ መንግስት ሰሞኑን ላሰማው ቅሬታ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ USAID ቃል አቀባይ ትላንት በሰጡት ምላሽ የኢትዮጵያ መንግስት ያሰማው ማስፈራሪያ ትግራይ ውስጥ የተንቀሳቀሱ ባሉ እርዳታ አድራሽ ድርጅቶች ላይ ጫና ያሳድራል ብለዋል። ለሰብአዊ ድርጅቶች ለህይወት ደራሽ እርዳታ የሚያደርሱት በሰብዕና መርሆች መሰረት መሆኑን የጠቆመው የኤጀንሲው ምላሽ እንዲህ አይነት መግለጫዎች ህይወታቸውን ለአደጋ አጋልጠው እየሰሩ ባሉ በጎ አድራጊዎች ላይ የአደጋውን ስጋት ያባብሰዋል ብሏል። መልእክቱ እርዳታውን ማድረሱን ፈታኝ እንደሚያደርገው የቃል አቀባይዋ መግለጫ አመልክቷል። በጎ አድራጊዎቹ ስራቸውን እንዲሰሩ የሚያደናቅፋቸው ማንኛውም ነገር ህይወት የማዳኑን ስራ ይበልጥ እንደሚያከብደውና እንዲሁም አሳሳቢ የሆነውን ሁኔታ እንደሚያባብሰው አሳስቧል። በክልል ውስጥ ካለው 6 ሚሊዮን ሰው 5 ሚሊዮኑ አፋጣኝ እርዳታ እንደሚያስፈልገውና 900 ሺህ የሚሆነው ሰው ለበረታ የረሃብ አደጋ መጋለጡን ቃል አቀባዩ አክለው ጠቁመዋል። ሁሉም ወገኖች የረድኤት ድርጅቶች መተላለፍ እንዲችሉ እንዲያደርጉ ኤጀንሲያቸው መጠየቁን እንደሚቀጥል አመላክተው እርዳታው ፈጥኖ ያለማቋረጥና ያለመደናቀፍ መድረስ አለበት ብለዋል። በተጨማሪም የነዳጅ፣ የኤሌክትሪክ፣ የቴሌኮሙኒኬሽንና የባንክ አገልግሎቶች ፈጥነው መመለስ ይኖርባቸዋል ብለዋል ቃል አቀባዩ። በመጨረሻም ሁሉም ወገኖች የጸብ ሁኔታዎችን እንዲያቆሙና ተኩስ ለማቆም እንዲደራደሩ ጥሪ አሰምተዋል። በጀርመን ከፍተኛ መጠን ያለው ዝናብ ካስከተለው የጎርፍ አደጋ የተረፉትን ለመታደግ ዛሬ የነፍስ አድን ሰራተኞች በምዕራብ ጀርመን በአደጋው በተጎዱ መንደሮች ላይ ፍለጋ ጀምረዋል። ምዕራብ ጀርመን በግማሽ ምዕተ ዓመት ውስጥ ታይቶ የማይታወቅና እጅግ የከፋ የተፈጥሮ አደጋ ያጋጠማት ሲሆን ከተሞቹና ቤቶቹ ከፍ ባለ የውሃ ሙላት ተጥለቅልቀዋል። እስካሁን በአደጋው 133 ሰዎች መሞታቸውን ፖሊስ ያረጋገጠ ሲሆን በመቶዎች የሚቆጠሩ ሰዎች ደግሞ የደረሱበት አልታወቀም ተብሏል። በኮለኛ አቅራቢያ በመትገኘው ዋሰንበርግ በተባለች ከተማ የሚገኝ ግድብ አርብ ዕለት ከፈረሰ በኋላ ወደ 700 የሚደርሱ ነዋሪዎች አካባቢውን ለቀው እንዲወጡ ተደርገዋል። ላለፉት በርካታ ቀናት ከተሞቹን ያጥለቀለቀው ጎርፍ በተለይም ራይንላንድ ፋልስና በሰሜን ኖርድ ራይን ቬስትፋሊያ አካባቢዎች ላይ ከፍተኛ ጉዳት በማድረሱ የመብራትና የመገናኛ መስመሮች እንዲሁም የውሃ ማስተላለፊያ መስመሮች ሙሉ ለሙሉ ከጥቅም ውጪ ሆነዋል ተብሏል። ጎርፉ የጀርመን ተጎራባች የሆኑትን የቤልጅየምና የኔዘርላንድን ከፊል አካባቢዎች በመጎዳቱም 20 ሰዎች በቤልጅየም ህይወታቸው አልፏል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ዓለም አቀፍ የኮቪድ-19 ይዞታ ስናልፍ በዩናይትድ ስቴትስ የኮቪድ-19 ተያዦችና ሟቾች ቁጥር እየጨመረ ነው። በተለይ ከሁሉም በፍጥነት የሚተላለፈው ዴልታ የሚባለው የኮሮና ቫይረስ ዝርያ ባልተከተቡ ሰዎች ላይ የሚኖረው የስርጭት መጠን ከፍተኛ ነው ተብሏል። የጤና ባለስልጣናት እንደሚሉት የክትባት ስርጭት መጠናቸው 40 በመቶ የነበሩ አራት ግዛቶች ስርጭቱ በከፍተኛ ሁኔታ የጨመረባቸው ቢሆንም በአጠቃላይ በ50ውም ግዛቶች ግን ስርጭቱ ከፍተኛ ነው ተብሏል። የበሽታ መከላከያና መቆጣጠሪያ ዳይሬክተር ዶክተር ሮቸል ዋለንስኪ ትላንት አርብ በዩናይትድ ስቴትስ በየቀኑ 26000 አዳዲስ የኮሮና ቫይረስ ተያዦች ቁጥር እየተመዘገበ ነው ብለዋል። አያይዘውም ወረርሽኙን ያልተከተቡ ሰዎች ወረርሽኝ ብለውታል። የዋለንስኪ ንግግር ተከትሎም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አሁን እኛ ያለን ብቻኛ ወረርሽኝ ባልተከተቡ ሰዎች መካከል ያለው ወረርሽኝ ነው ብለዋል። በጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሰረትም በአለም ዙሪያ በኮሮና ቫይረስ ምክንያት 4 ሚሊዮን ሰዎች ህይወታቸው አልፏል። የኮሮና ቫይረስ ተያዦች ቁጥር ዛሬ 189 ሚሊዮን ገብቷል። አድማጮች ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ ቀዳሚ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ሲሆን ለዜናው ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15660 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 10 2013 ዓመተ ምህረት ምሽት ፕሮግራም ነው።
በኢትዮጵያ 2003 ምናምን ነው ወደ ውጭ የገባሁት። እኔ መጀመሪያ ስፖርት ስለምወድ ኳስ ምናምን ጫወታለሁ ነበር የትምህርት ቤት። ከዛ እንደ ድንገት ደግሞ እኛ ወረዳ ላይ የሆነ ፕሮጀክት አለ፣ የአትሌቲክስ ፕሮጀክት አለ። ዝም ብዬ ትምህርት ቤት ጊዜ እንደ ድንገት ውድድር ሲያደርጉ አይቼ ዝም ብዬ ገባሁና ያ ፕሮጀክት መግባት ቻልኩት ማለት ነው መጀመሪያ። ከዛ ወደ አትሌቲክስ መጣ። ተወለድኩት ኦሮሚያ ገብረ ጉራቻ ከተማ የምትፈልቅ ወረዳ።
ታምሩ ከፍ ያለው የዛሬ 5 ዓመት በተደረጉት የሪዮ ፓራሊምፒክ ጨዋታዎች ላይ በ1500 ሜትር የብር ሜዳሊያ ተቀዳጅቶ ሀገሩን ኢትዮጵያን አስጠርቷል። አሁንም እየተዘጋጀ ነው፣ ይዘነዋል በዚህ ምሽት። አሁን ወደ መጀመሪያው ዝግጅት እናልፋለን። የሰሞኑ የደቡብ አፍሪካ ሁኔታና ኢትዮጵያውያን በደቡብ አፍሪካ የቀድሞውን የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማን እስር ቤት መግባት ሰበብ ያደረገ ግጭት የሀገሪቱን አንዳንድ ከተሞች ሲነጣቸው ሰንብቷል። ከዝርፊያና ንብረት ማውደም አልፎ ለሕይወት መጥፋትም ምክንያት ሆኗል። ደርባን፣ ጆሃንስበርግና ፕሪቶሪያ የሚገኙ ኢትዮጵያውያን ያሉበትን ሁኔታ ጠይቀናል። ቀውሱ ይበልጥ ካጠቃቸው ከተሞች መካከል አንዷ በሆነችው ደርባን 19 ዓመታት ለሚሆን ጊዜ ኖሩት አቶ ያሬድ ክብረት ከተማይቱ እጅግ የከፋ ያሉትን ጥፋት መሸከሟን ነግረውናል። ሀብታሙ ስዩም ነው ያነጋገራቸው። ወደ ውይይታቸው እንዝለቅ።
ደረሰው ድርጊት ለመግለጽም ይከብዳል። ስፔሻሊ በቦታ ሆነ ስታ ማለት ነው ያነደደ ነገር የለም። ሁሉም ከተማውን ያነደደች በየቦታው ያለውን ማለት ነው። ስፔሻሊ በሁለቱ ክልሎች ላይ ማለት ነው። በይበልጥ ደግሞ ኳዝሉናታል በሚባለው ቦታ ላይ እንግዲህ ከመዝረፍ አልፎ ማለት ነው እስከ ማቃጠል ነው ፋክተሪ ሁሉ ማለት ነው። አትሊስት ሾፖችን እንኳን ትገርፋለ፣ ግን ያው አከፋፋዮችን ሁሉ እስከ ማጥፋት ድረስ ማለት ነው ፋክተሪዎችን እስከ ማቃጠል ድረስ የደረሰ ነው። ግን እንጃቸው ምን ድረስ እንደሚገልጸው ግራ ይገባኛል።
ከመቼ ጀምሮ ነው እንግዲህ የአሁኑ ጥቃት የተጀመረው? እዛ በምትኖሩ ኢትዮጵያውያንስ ላይ ምን አይነት ጫና አሳደረ?
ከፍተኛ ጫና ያሳድራል። ምክንያቱም ኢትዮጵያን በጠቅላላ የሚተዳደረው ያው የግል ቢዝነስ ለመንቅናንረን በማድረግ ማለት ነው። እና ያው ቢዝነስ የሚባል ነገር የተተወ ነገር የለም። ሁሉም ሰው ቤት ያንቋቋል። የተወሰነ ደረጃ አሁን በደርባን አካባቢ ኮሚኒቲዎች በራሱ በችግር ሰዓት በመቀናከር ማታ ማታ ከሌባ ጋር ሲጣር የዋለበት ሁኔታ አለ። የተወሰነ ደረጃ የተረፉ ሰዎች ይኖራሉ፣ ኢትዮጵያውያን ማለት ነው። ለራሳቸው በመቀናከር ከሶማሌዎች ጋር በመተባበር ያው ነፍሳቸውን አሳልፈው ሰጥተው ማለት ነው እንግዲህ ቀን ሙሉ ጠዋት ማታ ፖሊስ ምን የሚያደረገው ነገር የለም። ጭራሽ ቆሞ ከማዘረፍ በስተቀር ማለት ነው። ግን አይደለም ለተወሰነ ሰዓት ቁቁ ብለ ቢመጣም ከዛ ለቆ ይሄዳል።
የሞም ክራውድድ ነበረ በጣም በማሽ ነው የወጡት።
እንደዚህ ያለ ጥቃት ሲደርስ ይሄ የመጀመሪያው ነው ወይንስ ደግሞ በተለያዩ ጊዜያትም ተመሳሳይ ጥቃቶች ደርሰዋል?
ከዚህ ይደርሳል ጥቃቶች በተለይ ኢትዮጵያንና እነዚያውን ስለ አፍሪካ ስደተኞች የሚያተኮረ ጥቃት ይፈጠናል። ብዙ የዘረፋ አለ። ምክንያት ለምሳሌ ከመንግስት አሁን የውሃ እጥረት ሲኖር የማብራትን እጥረት በየምክንያቶች እነዚህ ሰዎች ሰልፍ ይወጣሉ። ሰልፍ ሲወጡ ያው ሉት ያደርጋሉ። ያሉ ቢዝነሶችን በዙ አካባቢ ዘርፈው አቃጥሎ መግባት ባህሪ አላቸው። ብዙ ይታያል። ይሄ ስል ማለት ነው አሁን ስሞል ቢዝነስ ላይ ነበረ ስሞልና ሚዲየም ስደተኛውን ቢዝነስ ነበር የሚያጠቁት። የአሁኑ ግን ከመስፋቱ የተነሳ ትልልቅ የምትላቸው ድርጅቶችን ነው የነጮችን ሳይቀር እና ትልልቅ ፋክተሮችን ሁሉ ማቃጠል መዝረፍ ምንም የተውት ነገር የለም። ህንዶቹን ነጮቹን የጨምረ ማለት ነው። ከአሁን አለፈ ጥሩ ያው ስደተኛው ብቻ ሲዘረፍ ያው ደካማ ነው፣ የቅንጅት እጥረት ይኖራል እና ነጮቹ ብዙም ፓርቲቤት አያደርጉም። አሁን በሚመጣው የአሁኑ ይህ ዜታ ሲለበልበናል ማለት ነው እና አፍሪካን ስደተኞችን እና እነዚያ ፕሬዚደንት ያደረጉታል ለማቆም ወይንም ከስሩ ችግሩን ለመፍታት ጥረት አያደረጉም ነበር። አሁን ግን ሁሉንም የነካ ነው። ይሄ ደግሞ በጣም ሰፊ ነው። ምንም ማለት ሳይቀር ነው የሚያነዱት የሚዘርፉት። ሰው ምግብ ለማግኘት ያለው ሰልፍ በጣም በቃ የጦርነት ሀገር ይመስላል። ምክንያቱም ሌሎ ነው ሀውሎም ደስስቴን በችግሩ ተቀርፎ የምግብ እጥረቱ ሊቀረፍ የሚችለው መቼ እንደሆነ ስለማያውቅ ሰው በቤት ያልዘረፈ አለ፣ ኖርማል ያልጠበቀው ሰው አለ። አሁን እሱ ምግብ ለመግዛት ያለው ጦርነት አይደለም። የተረፉ ቤቶች ላይ በትንሽ ያሉ በጣም በጥቂት የተረፉ አካባቢዎች ላይ ማለት ነው። እና የጀመረ ያልከው ምናል ጊዜ ነው እንግዲህ የጀመረው ያው አልጠበቅነውም። እንደ ድሮውም በቃ የተወሰነ ነገር ዘረፋ ወይም ረብሻ ይኖርና ያው ብዙ ጊዜ መንገድ ማቃጠል፣ ትራንስፖርት መኪናዎችን፣ ከባባድ መኪናዎችን ማቃጠል ብዙ ተለምዷል። ያው እንደዚህ ያደረጉና ይተዋሉ የሚል ነበረ። የጀመረው አክቹዋሊ ሮብ አካባቢ ነው። ባለፈው ሳምንት ኦልሬዲ ሳምንቱ ነው ዛሬ። አርብም ሐሙስም ቀጠለ፣ ቅዳሜም እንደዚሁ እና ሰኞ ዕለት ግን ሸዳውን እናደርገዋለን ሀገሪቷን የሚል ነገር ተናግረዋል። ከዚህ በፊት ብዙ ጊዜም እንደዛ ይላሉ። ያው የተወሰነ ነገር ይቃጠልና ይተርፋል። የአሁኑ ግን በቃ ዘሴምቲንግ በቃ ሸዳውን እንዳሉት በቃ ሀገሪቷን ሸዳውን ያደረጉት።
ህይወታቸውን ያጡ ሰዎችም እንዳሉ እየሰማን ነበረ። ከእነዚያ መካከል ኢትዮጵያውያንም አሉበት ይሆን?
አዎ አለ፣ እንደዚህ አይነት ነገር አለ። ስፔሻሊ ሶማሊያን በእኛ አካባቢ ደግሞ ሶማሊያኖች በዚህ የተሰዉ አሉ። አሁን የባለበት አካባቢ ዘጥሩ በዚህ ሰሞን ብቻ ረብሻ አራት ሶማሊያን ተሰውተዋል።
ኢትዮጵያውያንስ ምን ያክል እንደሞቱ የሚታወቅ ነገር አለ?
ለእኔ ጠለቀ መረጃ የለኝም። በእኔ አካባቢ ያሉ ኢትዮጵያውያን ምን ያህል ጉዳት እንደተባረቡ።
በዚያ የሚኖሩ የኢትዮጵያ ማህበረሰብ አባላት ራሳችሁን ለመከላከል ራሳችሁን ለመጠበቅ ምን እያደረጋችሁ ትገኛላችሁ?
ትልቁ ችግር አሁን እኛም ባለንበት አካባቢ ምንድነው ችግር አለ። ኮሚኒቲ መጠናከር ችግር አለ። እንዲያልኩ አሁን ደርባን ሴንትራል ቲቪቪ ላይ ትንሽ ኢትዮጵያውያን ራሳቸው በመጠናከር በዚህ በችግራቸው ወሳኝ ሰዓት ላይ በመጠናከር ሁሉም ከቤት ወጥቶ በመታገል በህብረት በመሆን በተናጥል ሳይሆን በህብረት በመሆን የተወሰነ የዘረዙት ነገር አለ። ራሳቸውንም ከጉዳት ማዳን ችለዋል፣ ንብረታቸውንም መጠበቅ ችለዋል። ልክ አሁን እንደዚህ እየተደረገ ነው ያለው። ህጉን ስትጠብቀው ሊያደርጉ እንደቻለ ነገር የለም። ማቴሩን ምን እንደሚያደርግ ነው በራሱ በእጅ እየወሰደ ነው ህጉን ለመጣፍ የራስ መከላከል በሚለው ደረጃ ላይ በዛ ላይ ገብ የመመራከሰርን ማስከበር የሚወጡ ምግቦችን ቁጥጥር ምናምን ጀምረዋል። በየአካባቢ ኮሚኒቲ ልክ እንደዛው ኢትዮጵያንም ጠቅላይ ሚኒስትር ሞክሮች ሰው በመከላከል ይህን ነገር ጥሩ አድርገው።
አቶ ያሬድ ክብረትንና ሀብታሙ ስዩምን ላመስግንና ከዚሁ የደቡብ አፍሪካ ጉዳይ ሳንወጣ ጽዮን ግርማ ደግሞ ጆሐንስበርግና ፕሪቶሪያ የሚገኙ ሁለት የማህበረሰብ ተወካዮችን አነጋግራለች። ራሳቸውን ያስተዋውቁና ወደ ቁም ነገሩ እንዘልቃለን።
አመሰግናለሁ። ጆሐንስበርግ ተመስገን እባላለሁ። ነዋሪነቴ ጆሐንስበርግ ከተማ ላይ ሲሆን የኢትዮጵያ ማህበረሰብ ማህበር የቦርድ አባልና ዛኮር ኮሚቴ ነኝ።
እኔ እስከራር መልሰው እባላለሁ። ነዋሪነቴ በፕሪቶሪያ ሲሆን ፕሪቶሪያ የሀበሻ ኮሚኒቲ ሊቀመንበር ነኝ።
አቶ እስከዳርና አቶ ንጉሱን በአሜሪካ ድምፅ አድማጮች ስም አመሰግናለሁ። አቶ ንጉሱ ከጆሐንስበርግ፣ አቶ እስከዳር ደግሞ ከፕሪቶሪያ ነው። ሁለታችሁም ያላችሁት የተለያየ ከተማ ስለሆናችሁ በየከተሞቹ ያሉትን ሁኔታዎች ለማስረዳት ጥሩ እድል ይሰጠናል እና በመጀመሪያ ጆሐንስበርግ ካሉት ከአቶ ንጉሱ ልጀምር። አሁን በተጀመረው ተቃውሞ አመጽ በዛ አካባቢ የሚኖሩ ኢትዮጵያውያን የደረሰባቸው ጉዳት ምንድን ነው? ምን ይመስላል ሁኔታው?
በድጋሚ አመሰግናለሁ ሲሆን በጆሐንስበርግ እና አካባቢ የሚኖሩ ኢትዮጵያውያኖች በተለይ በጆሐንስበርግ መሀል ከተማው ላይ ጂፒ አካባቢ ያለው ከፍተኛ የሆነ ማህበረሰብ ነው። ያም ማህበረሰብ ባለፈው ሮብ ዕለት ነው የመጡት። ብዛት ያላቸው እስከ 300 እስከ 400 የሚጠጉ ተቃዋሚዎች መጡ። እዛ አካባቢ በጂፒ ተብሎ በሚጠራው የአበሻው የንግድ ማዕከል አበሻው በብዛት የሚነግድበት አካባቢ ላይ ነው ጥቃት ለማድረስ የመጡት። በመሆኑም አበሻው ተሰባስቦ ከተለያዩ ማህበረሰብ አባላቶች ጋር ከኤርትራውያን ወንድሞቹ ጋር ከሶማሌ ወንድሞቹ ጋር እንዲሁም አካባቢ ላይ ካሉ ከማላዊ፣ ከሴኔጋል፣ ከናይጄሪያ እና ከተለያዩ ከቡሩንዲዎች ጋር አንድ ላይ በማበር አካባቢው ላይ ቆሞ ጠበቀ። በሁለት በኩል እነሱ በዛ በግራኛ በግራ በኩል በሰሜን በኩል ይሄ ደግሞ ስደተኛ ማህበረሰብ በዚህ በደቡብ በኩል ሆኖ ለፖሊስ መሀል በመግባት ፖሊስ እንዲሁም ማህበረሰቡን የስደተኛው ማህበረሰብ በማገዝ እንዲመለሱ ተደርጓል። የመከላከል ስራ ተሰርቷል ነው ተመልሰው ሄደዋል። ከዚህ በኋላ ጂፒ አካባቢ እስካሁን የደረሰ ጉዳት የለም። ነገር ግን በጂፒ እና በአካባቢው የሚኖሩ አንዳንድ ቻሉ መንደሮች አሉ። እንደነ ሶዌቶ፣ አሌክሳንድሪያ፣ ለፈሪናሂ፣ እነ ፖርት ራን ፖንቲን፣ ፖርት ሎራስ፣ ካትሌሆ የሚባሉ አካባቢዎች ላይ ግን አበሻው ማህበረሰባችን ጉዳት ደርሶበታል። የደረሰበት ጉዳት የንብረት ውድመት ነው። በተለይ ሞሎች ውስጥ እነዚህ ትልልቅ የንግድ ማዕከል ውስጥ ሱቅ ያላቸው ወገኖቻችን ወንድሞቻችን አብዛኛው ሱቆቻቸው ንብረታቸውን ያጡበት ሁኔታ ነው ያለው። በተመሳሳይ አንዳንድ አካባቢዎች ላይ የአካል ጉዳት የደረሰባቸው አሉ። እስካሁን በደረሰን መረጃ ግን ብዙ ለማጣራት ሞክረናል። እንደ ኮሚኒቲ እስካሁን በህይወት ያጣነው ሰው የተመዘገበ እኛ በኩል የለንም። ነገር ግን የንብረትና የአካል ጉዳት የተወሰኑ ከፍተኛ የንብረት ጉዳት መጠነኛ ደግሞ የአካል ጉዳቶች የተመዘገቡ ይኖራሉ። እዚያ
በጣም አመሰግናለሁ አቶ ንጉሱ። አቶ እስከዳርስ በእርሶ በኩል ፕሪቶሪያ አካባቢ ያለ ሁኔታ ምን ይመስላል?
ፕሪቶሪያ አካባቢ ማለት ነው ትንሽ ያው ለምትባለ መንገድ ከፋ አደጋ እየደረሰ የለም። እንዲሁም አበሻ ኮሚኒቲ 10 ዓመት ያስቆጠረ ማህበር እንደምንል መጠን በቂ የሆነ ከጸጥታ አካላቶች ጋር የሰራቸው ግንኙነቶች ስለነበረው ይሄ ነገር እንደተነሳ ሁሉንም ደዋውለን በሚገባ መልኩ የሚጠበቅበትን ነው ያመቻቸነው ማለት ነው። ያደረግነው ነገር ምንድን ነው? ይሄ ነገር እንደተሰማ 4 አካላቶችን ነው ኮሚኒኬት ያደረግነው። አንደኛ የፈዛ ፖሊስ ሰርቪስ ነው፣ ሁለተኛ ሜትሮ ነው፣ ሶስተኛ ደግሞ የፕራይቬት ሴኩሪቲ ካምፓኒ ኮሚኒኬት አደረግን። አራተኛው ፈጣሪያችንን ይሁን እንዲጠብቅልን አድርገን እነኚህ በተቀናጁ መንገድ ልቀንም ሌትም የማራባ አፍታ ማለት ፕሪቶሪያ እና ታውን ላይ ያሉትን ሱቆች ፓትሮል እያደረጉ ጋርድ እንዲያደርግልን ነው እያደረግነው ማለት ነው። እና አቶ ንጉስ እንደገለጸው በፕሪቶሪያ እና ዙሪያው ያሉ ደግሞ ኤሪያዎች አሉ። ልክ እንደ ማሚሎዲ የሚባል ኤሪያ አለ፣ አትሪዚቪል የሚባል ሴንዲካ የሚባል አለ። እኛ አካባቢ ላይ በጣም ከፍተኛ ጉዳት ነው የደረሰው። የብዙ ወገኖቻችንም ሱቆቻቸውን አጥተዋል። አንድ ሰው እስከ 2 ሱቅ ያጣበት ሁኔታ ነው የተፈጠረው። እዚህ ፕሪቶሪያ ግን ያው ባለው በተነበረው መልካም አጋጣሚ በነበረው ምንም አይነት አደጋ ሳይደርስ እስካሁን ያለ ነው ማለት ነው። ጥበቃውም ሁሉ ነገር ዛሬ ለሊትም ጭምር ቀጥሎን ያለው ማለት ነው። እና በዚህ አይነት ሁኔታ ነው እስካሁን ያለ ሁኔታ ያለው።
እንግዲህ አቶ እስከዳር በፕሪቶሪያ የሚገኘውን የሀበሻ የሚል ስያሜ ያለውን የኮሚኒቲ አመራሮች ብዙ ጊዜ ያነጋግረን ነበር። ቀደም ባለው ጊዜ እንዲህ ያሉ ጥቃቶችን በተጨማሪ መጠይጠል የሆኑ የጥቃቶችን ለመከላከል በጣም በተጠናከረ ሁኔታ እዛ አካባቢ ያሉ ኢትዮጵያውያንና ኤርትራውያን ማህበረሰብ ተቀናጅተው ክትትልን በማድረግ የምትሰሩት ስራ እንዳለ ነግራችሁናል። ትንሽ የድምጽ መታፈን ስላለ ነው እንደገና መልሼ እርሶ የተናገሩትን ለማብራራት መሞክረውና ከዛ የቀጠለ ነው ቅንጅት በማድረግ ይህን ጥቃት እንዳይደርስ ለመቋቋም እንደቻላችሁ የገለጻችሁት። እስቲ ቀደም ሲል የነበሩ እንዳልኩት እነዚህ መጤ ጠል የሚባሉ ጥቃቶች ነበሩ። በደቡብ አፍሪካ ተቃውሞ በሚቀሰቀስ ጊዜም ወይም ደግሞ ተነስቶ በውጪ ሰዎች ላይ የሚደረጉ ጥቃቶች ነበሩና ያሁኑን ጥቃት ምክንያቱም ያሁኑ በጃኮቭ ዙማ ግምስር ምክንያት የተቀሰቀሰ ተቃውሞ ስለሆነ ያሁኑ ጥቃት ከቀደሙ ጥቃቶች የተለየ ይዘት አለው ወይ? ጥቃቶቹ ሲፈጸሙ ታርጌት የሚደረጉት ወይም የሚነጣጠርባቸው ተጠቂዎች ከቀደመው የተለየ ሁኔታ አለ ወይ የሚለውን አስረዱን። አሁንም ደቀደም ተከተል ካቶ ንጉሱ ልጀምር።
በፊት በነበረው እንዳልኩ ያው መጤጠል ሲሆን ወይም ዜኖፌዲያ አታኮች አሉ ጥቃቶች። አሁን ግን ፕሬዝዳንት የቀድሞ ፕሬዝዳንት የተከበሩ ጃኮብ ዙማ ከታሰሩ በኋላ የተቀሰቀሰው አመፅ በእርግጥ ትልልቅ የሚባሉ እስከዛሬ ተሞክረውና ተደፍረው የማይታወቁ እንደ ማክሮ እንደ ጌም እንደ ሾፕራይት እና የመሳሰሉ ትልልቅ ተቋማትን ነው ጥቃት ያደረጉት። መንግስታዊ የሆኑ ትልልቅ ድርጅቶች፣ የምግብ ማከማቻዎች፣ የኬሚካል ማከማቻዎች የመሳሰሉት ናቸው ጥቃቱ ላይ ፎከስ የተደረጉት። ነገር ግን ሞሎች ላይ እነዚህ የንግድ ማዕከላት ላይ የእኛ ማህበረሰቦች ስለሚሰሩ ያው ጥቃቱ ደርሶባቸዋል። ይህ ማለት ምንድነው? ከዜኖፎቢያ ወይም ደግሞ ከመጤጠል ጋር የሚያገናኛቸው ምክንያቶች አሉት። ምክንያቱም ብዙ ጊዜ እንዲህ አይነት ነገሮች ሲነሱ በቀጥታ ማህበረሰቡ ተሰባስቦ የሚመጣው ስደተኛ ማህበረሰብ ካለ መጀመሪያ የመጣው ማህበረሰቡ ጂፒ ስትሬት እዚህ ጁሊየስ እና ሶዌቶ በተለያዩ አካባቢ የሚኖሩ ነባር ዜጋዎች በቀጥታ ተሰባስበው ያላቸውን ኃይል አሰባስበው የመጡት ወዴት ነው? ወደ ጂፒ ነው። ከዛ በኋላ ግን ያው አጋጣሚ የህግ አካላቶች እና ማህበረሰቡ ስደተኛ ማህበረሰብ ተባብሮ ለመመለስ በመቻሉ ድኗል። ሁልጊዜም ጥቃት ሰለባው መጤ ላይ የሚሰነዘር ነው። በተለይ እነዚህ በቅርበት ያሉ ስደተኛ ማህበረሰቦች እኛ ላይ ይጠነክራሉ። የኛ ማህበረሰብ በጣም ብዙ የተጎዳ ነው። በተለይ በዚህ ወቅት ላይ ዜኖፌቢያ አንድ አመት ሆኖ ሎክዳውን ከተዘጋበት የስራ ሁኔታ ዝግ ነው። የተለያዩ ክትባት አጋጣሚዎችም የሉም። የሚታመም አለ፣ ስራ ያልሰራ አለ፣ የቤት ኪራይ ያልከፈለ ውዝፍ የተከማቸበት አለ። ብዙ ችግሮች አሉ። በዚህ ሁኔታ ላይ የተለያዩ ጊዜ ጥቃት ሲፈጸም እነዚህ መጤጠል ችግሮች እኛ ጋር መምጣታቸው ያሳዝናል። ሳናደግም ነው እንደገና አሁንም የተዘጋው። በመዘጋቱ ምክንያት አብዛኛው ህዝብ አሁንም ተቸግሯል፣ ከቤቱ አልወጣም። ዛሬ ነው አንዳንድ ሱቆች የተከፈቱት እና በተዘዋዋሪ መንገድ ሁልጊዜም በሚፈጠሩ ችግሮች ምንም ለውጥ የለውም። ሁልጊዜም ለእኛ መጤ ላይ እኛ ላይ ችግር የለም ያገኘ ናቸው። አሁንም የተለየ ነገር የለም።
አቶ እስከዳር በእርሶ በኩልስ?
አመሰግናለሁ። ሲሆን አቶ ንጉሱ እንዳለው ነው አብዛኛውን ነገር እሱ ገልጾታል። በፊት ብዙ ጊዜ መጤጠል ትንሽ ሲነሱ በብዛት ተጠቂ ይሆኑ ነበር። አሁን ላይ ግን አቶ ንጉስ እንዳሉት ተለቅ ተለቅ ያሉ ሞሎችን ነው ታርጌት አድርገው የሄዱት እና እዛ ውስጥ ደግሞ የእኛ ማህበረሰቦች ስለነበሩ ተጠቂ ናቸው። ሞር ደግሞ እኛም ተጎጂ የሚያደርገው ምንድነው? እነኛ ትላልቅ ሞሎች ውስጥ ያሉ ትላልቅ ድርጅቶች የራሳቸው ኢንሹራንስ አላቸው፣ እንዲሁም ደግሞ በደቡብ አፍሪካ መንግስት ሪከቨር የሚያደርግበት ነገር ይሰራል። የኛ ማህበረሰብ ግን ኢንሹራንስ የለውም፣ ተጠቂ ነው የሚሆነው እና መልሶ ለማንሰራራት ይሄ በለት በአሁኑ ኮቪድ የፈጠረበት ኢኮኖሚ ጫና እንዳለ ሆኖ ይሄኛው ሲጨምር በጣም ከፍተኛ ጉዳት ነው ያደረሰው እና ያው በጣም ትንሽ ከበድ ያለና አስቸጋሪ ሲትዌሽን አሁን የፈጠረብን። ከዚህ በፊት የታወቀ ነው መጤ ጠል ሲሆን ታክሴቶች እንዲ አሪካን ገዛበት ገዛ ያለበትን ኤሪያዎች ነው በዛ ሲጠቅ የነበር። አሁን ላይ ግን በጣም በከፍተኛ ሁኔታ ባንኮች እንደተዘረፉበት ሁኔታ ነው ያለው እና ይህን ይመስላል። እንግዲህ
እስካሁን ያለውን ሁኔታ ለማየት እንሞክርና ዛሬ እና ከዛሬ በፊት ባሉት ቀናቶች ውስጥ ምን ይመስላል? የጥቃቱ መጠን ቀንሷል? የመንግስት ጸጥታ አስከባሪዎች ለመቆጣጠር እየሞከሩ ነው? ምን ይመስላል? ስራስ እየሰራችሁ ነው? እስቲ አቶ ንጉሱ ከርሶ ልጀምር፣ የጆሃንስበርጉን ሁኔታ ይንገሩ።
ሁኔታዎች እስከ ዛሬው ቀን ድረስ በጣም ከባድ ነበሩ። ማህበረሰቡ በአጠቃላይ ከቤቱ አልወጣም። በሙሉ ቤቱ ከቶ ነው የቀረው። ሱቆቹን ዘግቶ ነው የተቀመጠው እና የመከላከያ ወይም ደግሞ መንግስት ያው ወታደር የሀገሪቱን ብሔራዊ መከላከያ እንዲወጣ አዟል። ነገር ግን በዚህ በታውን አካባቢ ጂፒ ስትሪት፣ አሁን እንዳልኩ ሻበሻው በብዛት በሚኖርባቸው አካባቢዎች ላይ ለምሳሌ እንደ ዮብል የሚባል አለ፣ ሜይፌር የሚባል አለ፣ በኤድፎርድ ቪው እንዲሁ ኤሊስ ፓርክ፣ እነዚህ ቅርበት ያላቸው አካባቢዎች ላይ በብዛት ስደተኛው የሚኖርበት ስለሆነ ብዙም የተፈጠሩ ጥቃቶች ስላልነበሩ ቤቱ በመቀመጡ ተርፏል። ሱቆቹም አካባቢው ላይ ያሉ ሱቆች በብዛት የተዘረፉ ያሉት። ነገር ግን ቅድም እንዳስቀመጥኩት በቅርበት ያሉ አካባቢዎች ላይ ያሉ ተቋማት በሙሉ ሲወድሙ የጸጥታ አካላቶች አልነበሩ። የፖሊስ ኃይሉ ከህዝቡ ብዛት ጋር ተመጣጣኝ ስላልነበረ መመከትም አቅቶት ቆሞ የሚያይበት ሁኔታ ነበር የነበረው እና ብዙ አቅም አልባ የሆኑ ነገሮች ሲፈጠሩ እንዲሁ እዚሁ አካባቢው ላይ ያለው የታክሲ ማህበረሰብ በተለይ ወንድማችን አሁን እዛ ፕሪቶሪያ ላይ ያለው የታክሲ ማህበር እዚህ ጆሃንስበርግ ጋር ካለው የኢታክሲ ማህበሮች ጋር በመተባበር ያላቸውን ኃይል በሙሉ ይዘው የህግ አካላቶችን ለመደገፍ እነሱ መግለጫ አውጥተው ታውኑን የማስከበር እነዚህ ሞሎችን የማስከበር ስራ ባይሰሩ ኖሮ ዛሬ እንደውም እንከፍታለን ብለን አልገመትን ነበር። ማንኛውም በጣም በሚያሳዝን ሁኔታ ከሌላ አካባቢ የመጣ ለጊዜ የሚንቀሳቀስ አካል የለም። ነገር ግን እንዲሁ ከመዝጋት ማህበረሰቡ ወጥቶ ሱቆቹ ላይ እንዲቀመጥ አንዳንድ መረጃዎችን በመስጠት አገልግሎት ሰጥተናል። ያም ወጥቶ ሱቆቹን የመክፈት ሁኔታዎችና ወደ ቤቱ የመመለስ ሁኔታ ዛሬ ታይቷል። ነገም በተመሳሳይ የሚከተል ይሆናል ብዬ እምነት አለኝ። ምክንያቱም የጸጥታ ሁኔታ ዛሬ በመላው ሀገሪቱ የሀገሪቱ ፕሬዚዳንትም እየዞረ አንዳንድ አካባቢዎችን የሚጎበኝበት ሁኔታን እየተመለከትን ስለሆነ ዛሬ ያለው ሁኔታ ሻል ያለ ይሆናል ብዬ አስባለሁ። ነገር ግን የመከላከል ስራ ሲሰራ በጣም የተዳከመ ሁኔታ ነው የታየው። ፖሊስ በተለይ የመከላከል ስራ አልሰራም ብዬ ነው የምገምተው። ተመጣጣኝም አልነበረም የህዝቡ ብዛትና የፖሊሱ ኃይል። መከላከያ መጀመሪያ 500 ብቻ ነበር የተመደበው። ይህን ያህል ከፍተኛ ጉዳት ሲደረግ 500 ብቻ መከላከያ በመመደቡ ቅሬታዎች በመሰንዘራቸው እንደገና ተጨማሪ 25,000 መከላከያ ኃይል ወጥቶ ነው ዛሬ ትናንትናና ዛሬ መረጋጋት ይታየው እና ይህን ይመስላል።
አቶ እስከዳር በእናንተ በኩል ያለው የዛሬውን ሁኔታ ያስረዱንና በዛውም እናጠቃል።
አመሰግናለሁ። በእኛ በኩል ያለው ምንድነው ከትናንትና ጀምሮ ሱቆች ተከፍተው ነው ያሉት። ተከፍተው ነበር ትናንትና ተከፍተው ነበር። ያም የሆነው የታክሲ አሶሴሽኖች እና የፖሊስ ጸጥታ አካላቶች እየዞሩ ክፈቱ፣ እኛ ተገኝናችሁን ማህበረሰቡ ይከላከላችኋል በሚል ለማንደፋፈር ኢትዮጵያን ስትከፍተን ይለን ነበረ። ትላንትና ግን የማምሻው ሁኔታ አስተማማኝ ስላልነበረ ከዚህ ሲጠቀመን ነበር ናቸው የጸጥታ አካላቶች የፖሊስን ሚክሮ ግን የግል ሴኪሪቲዎችን ጠናተ ጠጣሪ ጋራ ማለት ነው የአጠናክረን ነበር ያደርነው ትላንትና። ዛሬ ደግሞ በአብዛኛው የሚል በሚቻል ሁኔታ ሱቆች ተከፍተው ነው ያሉት። የታክሲ አሶሴሽንና የፖሊስ አካላት እየዞሩ ህብረተሰቡን ማበረታታት አይዟችሁ ከጎናችን የሚለውን ዛሬ ቀጥለው ያሉ።
በጣም አመሰግናለሁ አቶ ንጉሱ ተመስገን ከጆሃንስበርግ የኢትዮጵያውያን ኮሚኒቲ የቦርድ አባል፣ አቶ እስከዳር መልሰው ደግሞ ከፕሪቶሪያ የሀበሻ ኮሚኒቲ ወክላችሁ በዛ ያለውን የኢትዮጵያውያን አሁን ያሉበትን ሁኔታ መረጃ ስለሰጣችሁን በአሜሪካ ድምጽ አድማጮች ስም እናመሰግናለን።
እናመሰግናለን። ጥሩ ተባረክ።
አመሰግናለሁ ጽዮንንና የደቡብ አፍሪካ እንግዶቿን። ከአሜሪካ ድምጽ እየተላለፈላችሁ ያለውን የቅዳሜ ምሽት ፕሮግራም ነው እየተከታተላችሁ ያላችሁት የተከበራችሁ አድማጮች። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም አለን። ያስተናገርኳችሁ ያለሁት ሰለሞን አባተ ነኝ። ይከተላል ዝግጅታችን። ወደ ተከታዩ ዝግጅት ላሸጋግራችሁ። ታምሩ ከፍ ያለው የአካል ጉዳተኞች በሚሳተፉበት ፓራሊምፒክ ጨዋታዎች አውድ ሀገሩን ኢትዮጵያን ያስጠራ አትሌት ነው። አትሌቱ የዛሬ 5 ዓመት በተደረገው የሪዮ ፓራሊምፒክ ጨዋታዎች ላይ በ1500 ሜትር የብር ሜዳሊያ አስገኝቷል። ያኔ በሀገሩ መንግስት ላይ የነበረውን ተቃውሞ አደባባዩ ላይ በማሳየቱ በስደት ዓለም የቆየው ታምሩ በቅርቡ ወደ ሀገሩ ተመልሶ ኢትዮጵያን እንደገና በፓራሊምፒክ የፉክክር መድረክ ለመወከል ዝግጅት ላይ ይገኛል። ወደ ታምሩና ወደ አወያየው ሀብታሙ ስዩም ጭውውት ስናልፍ ታምሩ ወደ አትሌቲክሱ ዓለም እንዴት እንደገባ ይነግረናል።
እኔ በሩጫ በኢትዮጵያ 2003 ምናምን ነው ወደ ሩጫ የገባሁት። እኔ መጀመሪያ ስፖርት ስለምወድ ኳስ ምናምን ጫወታለሁ ነበር የትምህርት ቤት። ከዛ እንደ ድንገት ደግሞ እኛ ወረዳ ላይ የሆነ ፕሮጀክት አለ፣ የአትሌቲክስ ፕሮጀክት አለ። ዝም ብዬ ትምህርት ቤት ጊዜ እንደ ድንገት ውድድር ሲያደርጉ አይቼ ዝም ብዬ ገባሁና ያ ፕሮጀክት መግባት ቻልኩት ማለት ነው መጀመሪያ። ከዛ ወደ አትሌቲክስ መጣ።
የት ወረዳ ነው? የት አካባቢ ነው ተወልደ ያደከው?
ተወለድኩት ኦሮሚያ ገብረ ጉራቻ ከተማ የምትፈልቅ ወረዳ።
እንደሰማሁት ከሆነ በአንደኛው አይነት ላይ ጉዳት ደርሶብሃል። መቼ ነው ይሄ ጉዳት የደረሰብህ? በሩጫ ስፖርት ለመሳተፍስ መሰናክል አልሆነብህም ወይ?
አዎ፣ እኔ በአንድ አይን አላይም፣ በአንድ አይን ብዙም አላይም። አሁን ለምሳሌ ወደ ማታ ምናምን እና እንደዚህ ግን ሰራራሱ ጫካና የሆነ ነገር ያለበት ቦታ ትንሽ ይከብደኛል። ከጋይድ ምናምን ያስፈልገኛል ማለት ነው፣ ማታ ምናምን ማለት ነው። መጀመሪያ እኔ ትሬኒንግ ሲጀምር ከጉዳት አልባ ጋር ዝም ብዬ ትሬኒንግ ፕሮጀክት ገባው። ሲገባ ውድድርም ከነሱ ጋር የሚያደርገው የወረዳም እንደ ክልልም እንደ ሀገርም ከነሱ ጋር ትሬኒንግም ከነሱ ጋር እየሰራው ነበርኩና ውጤቴ ከነሱ ጋር እኩል ስለሆነ ማለት ያው ኦሮሚያ ሻምፒዮና በዚህ የሀገር እና የወረዳ ምናምን አሸንፋለሁ በፊልዴ ማለት ነው። እና ለዛ 2004 በኢትዮጵያ አቆጣጠር ወደ ፓራኦሎምፒክ የሚባል ወደዚያ መጡንና በጉዳት አልባትቼ ወደ ፓራኦሎምፒክ ገባው ማለት ነው በስፖርት ማለት ነው።
ይህንን የሩጫ ስፖርት ስታከናውን በአይንህ ላይ የደረሰው ጉዳት አልከለከለህም ወይ? እንዴት አድርገህ ነው ልምምዶችን የምትሰራው? ወይስ የተለየ የልምምድ መንገድ አለ ወይ?
ትሬኒንግ ላይ ያስቸግረኛል። ለምሳሌ አሁን እንዳልኩት እንደዚህ ጫካ ውስጥ እና ቧበ ያሉበት ቦታ እና ጉድጓድ ምናምን ያለበት ቦታ በጣም ያስቸግረኛል ማለት በጣም ጥንቃቄ ካላረኩ ማለት ነው። ማለት እኔ በአንድ አይን ሙሉ በሙሉ ቶታል ነኝ፣ በአንዱም ብዙም አይደለም ጭላንጭል ማለት ነው። በቃ ጭላንጭል ነው የሚያው። ትሬኒንግ በጣም ያስቸግረኛል። አሁን እንደዚህ ሜዳማ የሆነና ትራክ ላይ ምናምን ካልሆነ እንደ ሌሎቹ እንደ ሌላ አትሌት እንደፈለግኩ ሰርቼ እንደፈለግኩ የትም ቦታ ሄጄ ሩቅ ምናምን ትሬኒንግ ሄጄ አይደለም። ይሁን ግን በዚህኛው እዚህ ቦታውን መርጬ እንደዚህ አሁን ሜዳማ የሆነ መሬት ሳር ያለበት ቦታ እንደዚህ ትራክ እና ሌላ ሌላ ትሬኒንግ በደንብ ነው የሚሰራ ማለት ብዙም አይደለም ማለት ነው። እና ያስቸግረኛል እሱ አሁን ጉዳት አልባ ከወሰኑ ወይም ደግሞ በአይን የሚያዩ ከወሰኑ እነሱ የፈለጉ ቦታ መስራት ይችላሉ። እኛ ግን እንደዚህ አይደለንም። ፓራኦሎምፒክ ወይም ደግሞ አካል ጉዳተኛ ውድድር በጣም የሚከብድ ነው። ብዙ ክትትል የለውም። አሰልጣኝ ከኛ ጋር ምናምን የለም። እኛ በራሳችን ጥረት በራሳችን ሁሉ ነገር ወጪ ነው የምንሰራ። ግን ኦሎምፒክ ሲመጣ ወይም ደግሞ የሆነ የሀገር ውድድር እንደ ድንገት ሲመጣ ምናምን ነው የምንተጠራ እንጂ መንግስትም እንደዚህ ፓራላይ ትኩረት አድርጎ ባጅቶ ምናምን የሚሰራ ስፖርት አይደለም። በጣም ከባድ ነው። ኢትዮጵያ ውስጥ ቸገር አይደለም። አሁን ሌሎች ሀገር በጣም ይሰራሉ። ትኩረት አቴንሽን አድርጎ አሪፍ ባጀት መድቦ አካል ጉዳተኛ ላይ። እኛ ግን ፋሲሊቲ የሚባል ነገር የለም ማለት ነው። አጠቃላይ በራሳችን ጥረት ነው ኦሎምፒክን የምንደርሰው። ዓለም ሻምፒዮና ምናምን የምንገባ፣ አፍሪካ ሻምፒዮን ምናምን የምንገባ በራሳችን ጥረትና እንደ ድንገት ደግሞ ከቤተሰብ ድጋፍ ከዘመድ ከጓደኞች ድጋፍ ምናምን ካልሆነ እንደዚህ በትኩረትም አይደለም እንደዚህ ኦሎምፒክ የሚሳተፈው ማለት ነው። በጣም የሚከብድ ስፖርት ነው ማለት ነው።
መቼ ነው ጉዳቱ የደረሰብህ?
ጉዳት የደረሰብኝ እኔ እንግዲህ ጣናኝ ከ10ና 11 ዓመት በኋላ ነው አይኔ ማየት ቆመ። ማለት በኢማም ስድን ደግሞ አንድ አይኔ ማየት ቆመች። ከዛ አንዱም ትንሽ የሆነ ብዥታ ነገር እንደዛ ነው። እኔ እጣም ስለሆንኩ እንደዚህ ነው ራሴን ያወቅኩት ማለት በአንድ አይን ነው ራሴን ያወቅኩት ማለት ነው።
እንግዲህ ታምሩ፣ እንደዚህ ያለ ጉዳት ቢደርስብህም በተለያዩ የስፖርት መድረኮች ላይ ባለድል ሁነሃል፣ አሸናፊ ሁነሃል። ከዚህ መካከል የሚጠቀሰው በሬዮ የፓራኦሎምፒክ ውድድር ላይ የ1500 ሜትር ሩጫ ውድድር ላይ የብር ሜዳሊያ አሸናፊ ነበርክ። ከውድድሩ በኋላ ደግሞ በወቅቱ መንግስት ላይም ተቃውሞ አሰምተህ ነበረ። አስቀድመስ ስለ ውድድሩ ንገረን። ውድድሩ ምን ይመስል ነበረ? ለምንስ ተቃውሞ ማቅረብ ፈለግክ በወቅቱ?
አዎ፣ እሱ ለእኔ በጣም ፈተና ነበር ውድድሩ ራሱ። ለምን ብትል እዚህ ራሱ በጣም ጭቅጭቅ እንደዚህ ኬስ ምናምን ነበር ላይ አትሄድም የሚባል ትዕዛዝ ነበር። እና እኛ እንግዲህ እንዳልኩት እንደ ሌሎች አትሌቶች አይደለም። አሁን የኢትዮጵያ ኦሎምፒክ ኮሚቴ ትሌት ላይ በጣም አሪፍ ባጀት መድቦ ይሰራል። ለምሳሌ የአሁኑ የቶኪዮ ውድድር ላይ ብናይኑ የነሱ ሆቴል ከገቡ ራሱ አሁን 8-9 ወር ይሆናሉ። መስከረም ነው የገቡ ኮንዲሽን ራሱ ማለት ነው። እኛ ግን 2 ወር ነው ኮንዲሽን ሆቴል ገብቴን
ከሆቴል ወደ ኦሎምፒክ የምንሄደው ሁለት ወር ብቻ ነው። ዝግጅት የኛ ዝግጅት ራሱ ማለት ነው። ልዩነት እዚህ ላይ በጣም ከባድ ነው ማለት ጉዳት አልባና ለአካል ጉዳተኛ የሚሰጡት አቴንሽን በጣም የተለያየ ነው ማለት። እዚያን ጊዜም እንደዛ ነበር። አገር ውስጥ በጣም ተቃውሞ በጣም ብዙ በቃ ፈተና ለኢትዮጵያ ፈተና ጊዜ ነበር። እዚያን ጊዜ እንደምንም ሪዮ ሄጃለሁ። ከሄድኩ በኋላ ደግሞ እኔ በጣም ዝግጅት ላይ ነበርኩና ፐርፎርማንስ ሃይ ፐርፎርማንስ ላይ ነበርኩና እንደሚያሸንፍ ምናምን አውቃለሁ ነበረ። ለምን እኔ ጋር ሮጦ አትሌቶች ሁሉም ሌላ ውድድር ላይ የተገናኘን ስለሆነ ብዙም አልከበደኝም እና እዛ ላይ ለኢትዮጵያ የብር ሜዳሊያ አምጥቻለሁ እና ውድድሩ በጣም ቀለኝ ነበረ። ግን እኔ ውድድር 50% ራሱ ለውድድር አቴንሽን አልሰጠውም። ለምንድነው ታውቃለህ? እዚህ ብዙ ጭቅጭቅ፣ ብዙ ንዝንዝና፣ ሰዎች ይሞታሉ ነበረ። እንደዛ ስራ አለ፣ ደብደባ አለ፣ ብዙ ነገሮች ስላለ እዚህ ኢትዮጵያ ውስጥ እና ተቃውሞ መቃወም አለብኝ የሚል ውስጤ ስላለው ለሩጫ ራሱ ብዙ 50% ራሱ አልሰጠውም እና ተቃወምኩ። ለምን ተቃወምኩ ስትል ደግሞ ያለው ችግር ኢትዮጵያ ያለው የችግር እኔ ለዓለም ማሳየት ፈልጌ ነው እንጂ ትንሽ ደግሞ የዓለም ሚዲያ ቢያይ ትንሽ የሆነ ነገር ይፈጠራል፣ የሆነ ነገር ለውጥ ይመጣል የሚል ግምት ስላለኝ ነው ተቃውሞ አደረኩት ማለት ነው።
ከዚያ በኋላ በብራዚል ለተወሰነ ጊዜ በስደት መኖርህን ሰምቻለሁ። የስደት ኑሮስ ምን ይመስላል? ምን ያህል ከባድ ነበረ?
አዎ እንግዲህ የሰው ሀገር በጣም ይከብዳል። ያው እሱም ይሄ ማንም ሰው የሚያውቅ ነው። እዛ እኛ እዛን ጊዜ እዛ ሲቀር ማንም ሰው የለኝም። እዛ አንድ ሰው የሚያውቅ ሰው አልነበረኝም። ብዙ ነገሮች ከበደኝ ለጊዜ። ቋንቋ አለ ምን አለ እኔ ብዙ ከእጄ ራሱ ብዙ ብር አልነበረኝም። እንደውም እዚህ በእጅ የሚሰጥ አበል ወይም ዶላር ራሱ እነሱ እጅ ነበረ ታውቃለህ። ማለት ስታፍ ከኛ ጋር የሚሄዱ ስታፍ አሉ፣ እነሱ እጅ ነበረ። እሱ ራሱ አልሰጠኝም። እኔ እንደ ድንገት የሆነ ዶላር ኪሴ ውስጥ ከዚህ የዘረዘርኩታለች። በሱ ነው እንደ ድንገት ከቪሌጅ ወጥቼ ሆቴል ገባሁ። ከሆቴል በኋላ ያው በቃ ብዙ ነገሮች ችግሮች አሉ፣ ማንገላታት አለ፣ እንደዚሁ ቋንቋ አለ፣ ብዙ ነገሮች አሉ። እንግዲህ ችግር አለ። ይሄ ሁሉ ችግር ደግሞ ካወራው ሰዓትና ቀን ራሱ አይበቃም። ብዙ ችግር አሳልፋለሁ እዛ ማለት ነው፣ ብራዚል ማለት ነው። ከዛ ወዲህ ነው ትንሽ እንደው ሰዎች ማገዝ ጀመሩኝና እንደዚህ በብር በሀሳብ ምናምን አገዙኝና የሆነ ትንሽ ከዛ ወዲህ ነው እንጂ የመጀመሪያ ጊዜ በጣም ከብዶኝ ነበረ። በተለይ ወደ 2-3 ወር ምናምን በጣም ከብዶኝ ነበርና ከአሜሪካ ከሌላ የተለያየ ሀገር የኢትዮጵያ ሰዎችና ሌላ አገዛ አርጉኝና ትንሽ መሻሪ ኑሮ ማኖር ጀመርኩና እዛም ትሬኒንግ አላቆምኩም። ትሬኒንግ እየሰራው የብራዚል ፓራኦሎምፒክ ኮሚቴ አካዳሚ ነበረ። ለአካል ጉዳተኛ ለብቻ የተሰራ ካምፕ ስለነበረ እንደምንጋት እዛ ጠይቄ እዛ ገባው። ለሁለት ዓመት ምናምን እዛ ትሬኒንግ ሰራው ከነሱ ጋር። በጣም ከባድ ችግር ነው አሳለፍኩት እዛ ማለት ተረሳው። በቃ እንደ አንድ ኢትዮጵያዊ ተረስቼ ነው ገና ወደ ኢትዮጵያ መመለስ ቻልኩት ማለት ነው። በጣም ማንም ሰው አላስታወሰኝም እዛን ጊዜ።
ከዚያ በኋላ ወደ ሀገር ቤት ከተመለስክ በኋላ በምን ሁኔታ ላይ ትገኛለህ? በዘንድሮው የጃፓን ፓራኦሎምፒክ ውድድር ላይስ እናያለን ወይ?
ከዛም እዚህ ለመምጣት ኢትዮጵያ ራሱ ለመመለስ በጣም ብዙ ፕሮሰሶች አልፌ ነው የመጣው። ማለት ሰው አላገኘሁም እንደዚህ ፕሮሰስ የማያደርግ እኔም ለማገዝ ዝግጁ የሆነ ሰዎች አላገኘሁም። በጣም ከብዶኝ እንደው ለመጣል ወደ ሀገሬ ለመመለስ ራሱ በቃ እንደ ሌላ ዜጋ አይደለም። ማለት ኢትዮጵያ ውስጥ ብዙ ችግር አለ። ለአካል ጉዳተኛና ለሌላ የሚሰጥ ቦታ በጣም የተለያየ ነው። የምንም አይገናኝም። በሁሉም ላይ በስፖርት ላይ፣ በሌላ ሌላ ስራ ላይ፣ በሁሉም ላይ አቴንሽን አልተሰጠም እና እኔ በቃ ወደዚህ ሲጠይቅ ሰዎቹ ሲጠይቅ ዝም አሉኝ። ወደ ሀገሬ መግባት ስለምፈልግ እዛን ጊዜ ለውጥ መጣ ስለተባለ እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ወደ ሀገሬ መግባት ስለፈለግኩት አልተሳካኝም። እሱ ራሱ ወደ ሀገር ለመምጣት አንድ ዓመት ነው የጠበቅኩት ፕሮሰሱ ማለት ነው። አንድ ዓመት ሙሉ ፕሮሰስ አድርጌ አንድ ዓመት ሙሉ እንደዚህ ቪዛ ምናምን ምናምን ብዙ ቆይቼ በቃ ተስፋ ቆይቼ ነው ወደ ሀገሬ የመጣው ማለት ነው። ከዛ ሲመጣ እኔ ቶኪዮ ኦሎምፒክ ለመሳተፍ ነው ጎኔ ማለት ነው። እንደ ድንገት ደራርቱ ኮንታክት አድርጌ ደራርቱ ሁሉም ነገር አመቻቸት በዚህ በኤምባሲ በኩል ፕሌን በኩል ሁሉም ነገር እሷ አመቻችትና አንዳንድ ኤምባሲ ውስጥ የሚሰሩ ሰዎች ከአሜሪካም እዛ ያሉ የብራዚል የኢትዮጵያ ኤምባሲ እዛ ያሉ የሆነ ነገር አመቻቹና ወደ ሀገር ተመለስኩ ማለት ነው። ስመለስ እኔ እንደመጣው ወደ ትሬኒንግ ገባው። እዛም ትሬኒንግ አላቆምኩም። ብዙም አልከበደኝም። ትንሽ ብቻ አንድ ስድስት ወር ሰባት ወር ትንሽ አየሩ ተቀያየረኝ ከበደኝ ትሬኒንግ መጣሁ እና ለቶኪዮ ኦሎምፒክ ደረስኩ ማለት ነው። እንግዲህ ቶኪዮ ለአንድ ወር ምናምን ራሱ አይቀርም ለቶኪዮ ኦሎምፒክ ደረስኩ። አሁን ለቶኪዮ ኦሎምፒክ ዝግጅት ላይ ነኝ ማለት ነው።
እንግዲህ ታምሩ ያንን ሁሉ ፈተና አልፈህ ዳግም ለቶኪዮ ፓራኦሎምፒክ ውድድር መድረስህ በረታሽ ነገር ነው። መልካም እድል እንዲገጥምህም እንመኝልሃለን። ከመላእክታችን በፊት ኢትዮጵያ ውስጥ በርካታ የአካል ጉዳተኞች አሉ። እንዲሁ በስፖርቱ ዓለም እንዳንተ እንዲሳካላቸው ምን አይነት ድጋፍ ነው ሊደረግላቸው የሚገባው?
አሁን እንደ ስፖርት ተወሰነው ለምሳሌ የኢትዮጵያ ፓራኦሎምፒክ ኮሚቴ እራሱ የቻለ ባጀት የለም። አሁን እንደ ሌላ ሀገር አይደለም። አሁን እኔ ለምሳሌ ቢሆን ብራዚል ሁለት ዓመት ነው ፓራኦሎምፒክ አካዳሚ ውስጥ ከነሱ ልጆች ከነሱ የናሽናል ቲም ውስጥ ነው የሰራሁት እና አንድ የኢኮኖሚ ችግር አለ ኢትዮጵያ ውስጥ እሱ እረዳለሁ። የኢኮኖሚ ችግር ቢኖር እንደዚህ በፍጥነት ልጅነት ማኖር የለበትም። አሁን የተለያየ ስፖርት አለ፣ ቴኳንዶ አለ፣ ዋና አለ፣ አትሌቲክስ አለ፣ ፉትቦል አለ። ይሄ ሁሉ የተለያየ ስፖርት ነው ኢትዮጵያ ውስጥ ነው የሚሰራ። ግን ለአካል ጉዳተኛ ለፓራኦሎምፒክ የሚሰጥ ትኩረትና እነሱ የሚሰጥ ትኩረት አይደለም። ለምሳሌ ሌላ ይቅርና አሁን የልምምድ ቱታ የልምምድ ጫማ ራሱ ለእነሱ ስሰጥ ለእኛ አይሰጥም። በልን ስንት መከራ በስንት ለመና ነው እኛ ለእኛ የሚሰጠው በኦሎምፒክ ኮሚቴ ጠይቀን። እንደዚህ የክለብ በክለብ ደረጃ የክለብ ደረጃ በፓራኦሎምፒክ ኢትዮጵያ ውስጥ ክለብ የለውም። አራት ዓመት ጠብቀን ኦሎምፒክ እንሳተፋለን እንጂ እንደ ሌላ አትሌቲክስ ማናጀር የለም፣ ክለብ የለም። እንደዚህ የተለያየ ውድድር አንሄድም። የተለያየ ውድድር አለ። አሁን ፓራኦሎምፒክ እንደ ዓለም በጣም ፖፑላር ነው። በጣም ኢትዮጵያ ላይ አልተሰራም። በጣም ብዙ ብዙ ነገር ይቀራል። አሁን እኔ ሪዮ ላይ ሜዳሊያ ብር ሜዳሊያ አመጣሁት በኔ ሽታት ነው እንጂ ወርቅ ነበር የኔ። እኔ ፕሮቴስት ሲያረግ ነው ልጅ የገባው ቪዲዮ ካየ ነው እና ሳይሰራ ይሄ ውጤት ከመጣ በጣም እንደሌላ ስፖርት ደግሞ ፓራኦሎምፒክ ላይ ቢሰሩ ኑሮ ኢትዮጵያ በፓራኦሎምፒክ እንደ አትሌቲክስ ትታወቃለች ማለት ነው። ብዙ ነገሮች የሚቀሩ አሉ። አሁን ደግሞ እሱ አይደገምም። ይሄ ቶኪዮ ላይ ያጣዎቹ ነገሮች ብርም እኔ ሪካርድም ያጣውና ብዙ ነገሮች ያጣው እሱን ለማመለስ ነው። እኔ ይፋ እና በጣም ልዩነት አለ፣ ሰፊ ልዩነት አለ። ሪስፔክት እንኳን የለም እኮ ኢትዮጵያ ውስጥ። አሁን አካል ጉዳተኛ ላይ እንደፈለክ ነው ከሌላው ሁሉ ነው የሚታየው። የፈረመችው ኢትዮጵያ የሌላ ሀገር የአሜሪካ ካናዳ ምናምን የሚተገበሩት ህግ ነው የሚተገበሩት፣ ግን ስራ ላይ የለም ዜሮ። እና እኛ በጣም እየተጎዳን ነው። ምንም አናገኝም። አራት አመት ጠብቀን ብቻ ውድድር ማለት አራት አመት ማለት እኮ ብዙ ነገር የሚሰራ አመት ነው። ልዩነት አለ እሱ ላይ ቢሰራ። ግን ኢትዮጵያ እንደሌላ እንደማንኛውም ሀገር በፓራኦሎምፒክ በጣም ሃይ ትሆናለች፣ ነጥብ ይመጣል፣ ብዙ ነገሮች ይመጣ ይችላሉ ማለት ነው።
እጅግ በጣም አመሰግናለሁ። አትሌት ታምሩ ከፍ ያለው የሪዮ ፓራኦሎምፒክ በ1500 ሜትር የብር ሜዳሊያ ባለድል ነበርክ። ለነበረን ቆይታ በአድማጮች ስም በድጋሚ አመሰግናለሁ። መልካም ቀን ይሁንልህ።
እኔም አመሰግናለሁ፣ በጣም አመሰግናለሁ ስለጠየቃችሁኝ ፈልጋችሁ። በጣም በጣም አመሰግናለሁ።
አመሰግናለሁ ታምሩ ከፍ ያለውን። መልካም ዝግጅት፣ መልካም ውጤት እንመኛለን። እንዲሁም ሀብታሙ ስዩምን አመሰግናለሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት እንሸጋገር። የዩናይትድ ስቴትስ የምርጫ ሂደት ምን እንደሚመስል ያስታውሰናል ተከታዩ ቅንብር። ዩናይትድ ስቴትስ በየአራት ዓመቱ የምታካሂደው የፕሬዚደንታዊ ምርጫ ትንቅንቅ የሚጀምረው ከዓመት በፊት በምርጫው መወዳደር የሚፈልጉ ግለሰቦች የፓርቲ አባሎቻቸውን በግልም የሚወዳደሩ ከሆነ የደጋፊዎቻቸውን ድምፅ ለማግኘት በሚያደርጉት ሩጫ ነው። እነዚህ የቅድመ ምርጫ ሂደቶች በተለይ ግዙፎቹን ዲሞክራቲክና ሪፐብሊካን ፓርቲዎችን ወክለው በዋናው ሀገራዊ ምርጫ የሚወዳደሩትን ግለሰቦች በእጩነት ለማቅረብ የሚደረግ ሂደት ሲሆን ከጥር ወይም ከየካቲት አንስቶ እስከ ሰኔ ባለው ጊዜ ይጠናቀቃል። ይህ ሂደት በመራጮችና በተንታኝ ባለሙያዎች አይን ምን እንደሚመስል ስመኝሽ የቆየ ታስቃኘናለች። ዝግጅቱ የአሜሪካ ድምፅ ከሸገር ኤፍኤም 102.1 ጋር በመተባበር እየሰራ ያለው ፕሮጀክት አካል ነው። ቀጥሎ ይቀርባል።
በርካታ አሜሪካውያን ከልጅነታቸው አንስቶ ፕሬዝዳንት የመሆን ምኞት አላቸው። ተሳክቶላቸው ረጅሙን መንገድ የሚጀምሩትና እጩ ተወዳዳሪ ሆነው መቅረብ የሚችሉት ግን ጥቂቶች ናቸው። ለዚህ ምክንያቱ ደግሞ በቂ የገንዘብ ምንጭ ለማግኘት፣ ደጋፊዎችን ለማሰባሰብ፣ ሰፊ የህዝብ ግንኙነት ስራ ለመስራትና በምርጫ ዘመቻ ውስጥ የሚፈጠረውን የመቀዳደም ፉክክር ለማስተናገድ የሚጠይቀውን ጉልበት፣ ጊዜና ወጪ ብዙዎቹን ከጨዋታ ውጪ ስለሚያደርጋቸው ነው። ለመሆኑ በዩናይትድ ስቴትስ ህገ መንግስት መሰረት አንድ ሰው ለፕሬዝዳንትነት ለመወዳደር ማሟላት የሚገባው መሰረታዊ መስፈርት ምንድነው? በኦሪገን ዩኒቨርሲቲ በሚዲያና ኮሙኒኬሽን የዶክትሬት ዲግሪያቸውን እያጠኑ ለሚገኙት አቶ ጉባኤ ጉንዳርት ያቀረብኩላቸው የመጀመሪያው ጥያቄ ነው።
በአገሪቱ ህገ መንግስት መሰረት አንድ ሰው ፕሬዝዳንት ለመሆን በቅድሚያ በውልደቱ አሜሪካ የተወለደ መሆን አለበት። እንደገና ደግሞ በእድሜ ረገድ 35 አመትና ከዛ በላይ እንዲሆን ይጠበቃል። ከዛም ደግሞ በአገሪቱ ውስጥ ቢያንስ 14 አመታት ቋሚ ነዋሪነት ያለው መሆን እንዳለበት የሀገሪቱ ህገ መንግስት ይደነግጋል። ስለዚህ አንድ ሰው ወደ ፕሬዝዳንታዊ ምርጫ እጩነት ከመግባቱ በፊት እነዚህን ነገሮች ማሟላቱ መሰረታዊ ነገር ይሆናል።
እነዚህ መስፈርቶች ግን አሁንም ብቻቸውን በቂ አይደሉም። በህገ መንግስት ባይደነገጉም የፖለቲካ ፓርቲዎቹ በልምድ የገነቧቸው እጩዎቹን ለፕሬዝዳንታዊ ምርጫ የሚያቀርቡበት እልህ አስጨራሽ ሂደቶች እንዳሏቸው አቶ ጉባኤ ያስረዳሉ።
መደበኛና ኢመደበኛ ምናልባት ብለን ልንከፍላቸው እንችላለን። በመደበኛ ደረጃ ያሉትን ሂደቶች ስንመለከት ፓርቲው ኖሚኔሽን ወይ ደግሞ በእጩነት አንድን አባል ከማቅረቡ በፊት እጩዎቹ በፕራይመሪ እና በኮከስ ውስጥ ያልፋሉ። ያ ማለት የአሜሪካ ዲሞክራሲ ቀጥተኛ ዲሞክራሲ አይደለም፣ ወይ ደግሞ ህዝቡ አንድ ሰው ካርድ ጥሎ ልክ እኛ ሀገር አሁን ምርጫ እንደሚደረገው አንድ በካርዱ መርጦ እዛ ጋር የሚያበቃ አይደለም። አንድ ዜጋ ሲመርጥ የሚመርጠው እንደ ራሴ ነው የሚመርጠው። ስለዚህ አንድ የሚመርጠውን እጩ እንደ ራሴዎቹን ይመርጥና እነዛ እንደ ራሴዎች ናቸው ሄደው ፕራይመሪ ከተደረገ ወይ ደግሞ የቅድመ ምርጫ ከተደረገ በኋላ ሄደው ያንን እጩ ኮከሶች በስቴት ደረጃ በካውንቲ ደረጃ ሊደረጉ ይችላሉ። ከዛ በኋላ ወደ ናሽናል ደረጃ ሲሄድ እነዛ እንደራሴዎች ሄደው በናሽናል ኮንቬንሽን ላይ ብሔራዊ እጩዎችን የማጽደቅ ሂደት ስብሰባ የዛ የፓርቲውን እጩ የሚያጸድቁበት ሂደት ይሆናል ማለት ነው። ስለዚህ አንድ ሰው እጩነቱ ከመጽደቁ በፊት በእነዚህ ፕሮሰሶች ውስጥ
በዚህ ሂደት ውስጥ አልፎ አብዛኛውን ድምጽ ያገኘው ግለሰብ ፓርቲውን ወክሎ ለሀገራዊ የፕሬዝዳንትነት ምርጫ ይወዳደራል። መራጮቹስ ስለሚመርጧቸው ተወዳዳሪዎች ምን ያክል ያውቃሉ? በሂደቱ ውስጥስ ያላቸው ተሳትፎ ምን ይመስላል? በተለያዩ የአሜሪካ ግዛቶች የሚኖሩና ከአንድና ከዛ በላይ የአሜሪካ ምርጫ ሂደቶች ውስጥ ተሳትፈው ድምጻቸውን የሰጡ የአሜሪካን ዜግነት ያላቸው ትውልደ ኢትዮጵያውያንን አነጋግሬ ነበር።
ስሜ ቴዎድሮስ ቃሉ እባላለሁ። የምኖረው በሜሪላንድ ግዛት በታኮማ ፓርክ በሚባል ከተማ ነው። ባለፈው ምርጫ ተሳትፌ ነበር። እንግዲህ አሁን መረጃ አብዛኛውን ጊዜ እኔ የማገኘው በአካባቢው ካሉ የሬዲዮ ጣቢያዎች፣ ለምሳሌ አሁን ኤንፒአር የሚባል ሬዲዮ ጣቢያ አለ፣ ብዙ ጊዜ የማዘወትረው ከእነሱ መረጃ አገኛለሁ። አንዳንዴ ደግሞ ኦንላይን ጎግል በምታደርጊው ነገር እንደዚህ ነገር አገኛለሁ። ስለነሱ የኔን ፍላጎት ወይ ደግሞ የኔን ስሜት በሚያሟላ መልኩ ወይ ደግሞ ከኔ ጋር በተገናኘ መልኩ ነገሮች ሲገናኙ ማን ነው ይህን የኔ ፍላጎት የሚያሟላው ብለሽ ስትንቀሳቀሽ፣ ምናልባት ቴሌቪዥን በማየት ወይ ደግሞ ሬዲዮ ላይ በማዳመጥ እነሱ የሚቀርቡበት ወይ ደግሞ ዌብሳይታቸው አለ፣ ከዌብሳይታቸውም ማግኘት ትችላለሁ፣ ከዛ አገኛለሁ።
ስሜ ገነት አበራ ይባላል። ዜግነቴ አሜሪካዊ ነው፣ ምኖረው ቨርጂኒያ ነው። እመርጣለሁኝ። የምመርጣቸውንም ሰዎች እከታተላለሁ፣ ዲቤት ሲያደርጉም ሆነ አንዳንድ ፍላየሮቻቸውን እከታተላለሁ። እያንዳንዱ ፓርቲ የየራሱ ቀስቃሽ ቡድኖች አሉት እና እነዚያ በቮለንተሪ አድቫሳይ በሚያደርጉበት ሰዓት በየሎካሉ ስብሰባ ይጠራሉ፣ ፍላየር ይልካሉ፣ ዲቤትም ይኖራቸዋል። እንደነዛ ነገሮች በደንብ እከታተላለሁ።
ስሜ ነብዩ ዮሴፍ አለስላሴ ይባላል። ዜግነት አሜሪካ ነኝ። የምኖርበት ከተማ እዚህ ፌርፋክስ ቨርጂኒያ ውስጥ ነው። እዚህ አሜሪካ የሚካሄደው የአራት ዓመት የፕሬዚደንሻል ኤሌክሽኑ ምርጫ ውስጥ ተሳትፋለሁ። በተለያየ መልክ ስለሚመረጡት ካንዲዴቶች የምናገኘው መረጃ አለ። በሜጀር ዲቤት ክርክር በሚያደርጉበት በቴሌቪዥን የሚተላለፈው አንድ እሱ አለ። አይን ከሱ የበለጠ ግን በየእያንዳንዱ ኮሚኒቲ የዞሩ እነሱም የሚሰጡት ከህዝብ ጋር የሚያደርጉት ውይይቶች አሉ። ስላላቸው ፕላትፎርምስ ምን ማድረግ እንደሚያስቡ እዛ ውስጥ ያለውን ኮንሰርን እንዴት አድረስ እንደሚያደርጉ ሞስሊ እነሱንም እከታተላለሁ። በተረፈ ያው ከአካባቢ ሰው ጋርም በምናደርገው ዲስከሽን በዛ ውስጥ ብዙ ኢንፎርሜሽን እንለዋወጣለን።
መረጃ በተገቢው መልኩ መራጮቹ ጋር እንዲደርስ በፓርቲዎች እጩ ለመሆን እንዲሁም የእንደራሴዎቹን ድምጽ ለማግኘት ተፎካካሪዎች እልህ አስጨራሽ ትግል ያካሂዳሉ። አቶ ጉባኤ እንደሚሉትም የፉክክር ከፍተኛ የገንዘብ ወጪንና በርካታ የመገናኛ ስልቶችን መጠቀምን የሚጠይቅ ሂደት ነው።
ቴክኖሎጂ በጣም ብዙ ለውጥ ያመጣል። በዛ ዙሪያ በተለይ በ44ኛ አሜሪካ ፕሬዝዳንት የነበሩት ባራክ ኦባማ የሶሻል ሚዲያ ፕሬዝዳንት ይባሉ ነበር። በሳቸው ዘመን ሶሻል ሚዲያ በጣም እየተስፋፋ የመጣበት ዘመን ነበርና ካምፔናቸው በጣም ሶሻል ሚዲያን እጅግ በጣም ተጠቅሞ ነበር። ስለዚህ በስማርትፎኖች የፈጠሩት እንትን ሬቮሉሽን በጣም ትልቅ ሬቮሉሽን ነው። ከሳቸው ቀደም ብሎ የነበሩት ፕሬዝዳንቶች 32ኛው ለምሳሌ ፍራንክሊን ደላኖ ሩዝቨልት ሬዲዮን እንደዛ ተጠቅሟል ተብሎ ይጠቀሳሉ። ጆን ኤፍ ኬኔዲ 35ኛው ፕሬዝዳንት ቴሌቪዥንን እንደዛ ልክ አሁን ባራክ ኦባማ 2008 ላይ ሶሻል ሚዲያ እንደተጠቀሙት እንደዛ በጣም ሰክሰስፉሊ ተጠቅሟል ተብሎ ይጠቀሳሉና አንዱ እሱ ነው። ሌላው ደግሞ በየስቴቱ የዞሩ በተለይ ወሳኝ የሚባሉ ስዊንግ ስቴትስ የሚባሉ አሉ። እንደ አሪዞና እንደ ፍሎሪዳ እንደ ሚሽጋን ፔንሲልቬኒያ ዊስኮንሰን ያሉ ስቴቶች የአንቺን ጥረት የሚጠይቁ ናቸው። አንቺ ምን ያህል ካምፔን አድርገሻል ምን ያህል እና ይመላለሳሉ። አንድ ስቴት በጣም ብዙ ጊዜ የሚመላለሱበት ሁኔታ እናያለን። እና መደበኛ ሚዲያ ተጠቅማሉ፣ ሜንስትሪም ሚዲያ። ሌላው ቀርቶ ቶክ ሾዎች ላይ ሌት ናይት ሾዎች ላይ እናያቸዋለን ካንዲዴቶቹን።
አሁን የሶሻል ሚዲያን በተለይ ደጋግመህ አንስተሃል እና እንዳልከው በባራክ ኦባማ ጊዜ ሶሻል ሚዲያ እንደ ትልቅ ስኬት ነበር የሚጠቀስ የነበረው። አሁን ደግሞ በተለይ አሁን ባለፈው ዳን ትራምፕ በተመረጡበት የመጀመሪያ የባለፈው ምርጫ ላይ ሶሻል ሚዲያ ከበጎ ጎኑ ይልቅ መጥፎ ጎኑ ነበር ተደጋግሞ የሚነሳው። ምክንያቱም ለውጭ ሀገራት ምርጫው ላይ ጣልቃ እንዲገቡ ምክንያት ሆኗል፣ የተሳሳቱ መረጃዎች እንዲሰራጩ እና ምርጫውም ለመጀመሪያ ጊዜ የአሜሪካ ምርጫ ላይ የታማኝነት ጥያቄ እንዲነሳ የሚያደረገበት ሁኔታ አለና ከዛ አንጻር እንዴት ያዩታል?
በጣም ጥሩ ነጥብ ነው ያነሳሽው። የባራክ ኦባማ የሶሻል ሚዲያ አጠቃቀም እንደ ስኬት እንደተጠቀሰ ሁሉ የእሳቸው ተተኪ የሆኑት ዶናልድ ትራምፕ በሶሻል ሚዲያ በጣም አጨቃጫቂና አከራካሪ ነገሮችን እያነሱ አንዳንዴም ሰው እየተሳደቡ አሁን ድረስ እንግዲህ እንደምናውቀው ከፌስቡክም ከትዊተርም እንዲገለሉ ተደርጓል። ምክንያቱም ታስታውሽው ምርጫው ከመካሄዱ በፊት አስቀድመው ነበር ምርጫው ይጭበረበራል፣ ምርጫውንም ሳያሸንፉ አሸንፋለሁ ብለው ትዊት ያደረጉ ነበር እና የሁለቱን እንትን ስናነጻጽር የኦባማ ጊዜ የነበረው ፖዚቲቭ የሆነው አዎንታዊ የሆነው ነገሩ የጎላ ነበረ። በዚህ ጊዜ ግን የሶሻል ሚዲያን አሉታዊ ጎን አሳይቷል። ስለዚህ ራሳቸው የሶሻል ሚዲያዎቹ ባለቤቶች ሬጉሌት ወደ ማድረግ መግባት ጀመሩ። በንጽጽር ስናየው ያለው ሰክሰስ ነው፣ ይሄኛው ደግሞ ጥሩ ነገር ያልሆነ ውጤት ያመጣ ነው።
በዚህ አመት በተካሄደው ምርጫ አሸንፈው ስልጣን የያዙት ጆ ባይደን የምርጫ ዘመቻቸውን ሲያካሂዱ አሁን ምክትል ፕሬዝዳንት የሆኑት ካማላ ሃሪስ 2 ሚሊዮን ዶላር በበይነ መረብ ማሰባሰብ ችለው ነበር። ለብዙዎች ይቀላል ሂደት አይደለም። እንደውም በአሜሪካ የምርጫ ዘመቻ ወቅት ዋናውና ትልቁ ፈታኝ ስራ የገንዘብ ድጋፍ ማሰባሰብ መሆኑን አቶ ጉባኤ ያሰምሩበታል።
እጅግ በጣም ብዙ ወጪ የሚያስወጣ ነው። ብዙ ገንዘብ የሚያስፈልገው ሂደት ነውና ምርጫ የሚወዳደሩ ሰዎች የተለያዩ መንገዶችን በመጠቀም ገንዘብ ፈንድሬዝ ለማድረግ ይሞክራሉ። አንደኛ የሚጠቀሙበት ለምሳሌ በየግለሰቡ ቤት ፖስታ ሊልኩ ይችላሉ። እንዲሁም ደግሞ አሁን በሶሻል ሚዲያ ገብታችሁ ይህን ያህል ገንዘብ ሶሊሲት ለማድረግ የሚሞክሩበት እንትን አለ። ገንዘብ ለማሰባሰብ ተብሎ ብቻ የሚደረጉ በካምፔን ማኔጀሮቹ የሚዘጋጁ ዝግጅቶች አሉ እና እነዚህ ሁሉ የፌደራል ኤሌክቶራል ኮሚሽን ኤፍኢሲ የሚሰጣቸው የተወሰኑ የሚሸፈናቸው ወጪዎች አሉ ለኳሊፋይድ ለሆኑ ካንዲዴቶች። ግን በብዛት አብዛኛውን ወጪ የሚሸፍነው ራሱ ካምፔኑ ነው።
ከዛ ጋር ተያይዞ በተለይ ግዙፍ የምንላቸው ኮርፖሬሽኖች ወይም ትልልቅ ግለሰቦች የሚሰጧቸውን ገንዘቦች ለፖሊሲ ማስቀየሪያ ወይም እጅ መጠምዘዣ ለራሳቸው አላማ ማስፈጸሚያ እንደሚጠቀሙበት ይነሳል።
የሚሰጡት ገንዘብ ያው እኛ እንጂ እንደምንሰጠው አይነት ገንዘብ አይደለም። በጣም ትልቅ ገንዘብ ነው የሚሰጧቸው። ስለዚህ የነዛን ትላልቅ ኮርፖሬሽኖች ፍላጎት በተለይ ፋርማሲውቲካል ኢንዱስትሪ ከዛ ጋር ደግሞ በጣም ብዙ የሚተከሰው RNA የሚባለው የናሽናል ራይፍል አሶሲኤሽን መሳሪያ ላይ ማዕቀብ እንዳይጣል የመሳሪያን የግዢ የጥይት የግዢ ሁኔታ የሚቆጣጠር ህግ እንዳይወጣ የናሽናል ራይፍል አሶሲኤሽን ሪፐብሊካኖችን በተለይ በጣም ፋንድ ያደርጋል እና እነሱን የሚጎዳ ነገር ከማድረግ ይቆጠባል። ኮራፕሽን ነው በአንድ መልኩ ስታዩና በግል ገንዘብ የሚያዋጡ ሰዎች የማይኖራቸው ተጽዕኖ እነዛ ፖለቲከኞች ላይ ይፈጥራል።
በቴሌቪዥን የሚቀርቡ የክርክር መድረኮችስ ምን ያክል ተጽዕኖ አላቸው? ምክንያቱም አንዳንድ ጊዜ የመራጩን ህዝብ ውሳኔ ለማስቀየር እንብዛም አይደሉም ይባላል።
እነዚህ ክርክሮች ሁለት አይነት ክርክር አለ። መጀመሪያ ከእያንዳንዱ ፓርቲ የራሱ እዛ ውስጥ ነጥሮ የሚወጣ እጩ እንትን ሲደረግ እርስ በርስ በፓርቲ ውስጥ ክርክር ያደርጋሉ። ከዛ በመጨረሻ ደግሞ ኢሌክሽን ዴቱ ሲቃረብ ደግሞ ሁለቱ የመጨረሻዎቹ የዲሞክራቲክ ፓርቲ እና የሪፐብሊካን ፓርቲ እጩዎች የሚከራከሩበት ክርክር ነው። የመጀመሪያው ሞር ዌይት ያለው ነው። ምክንያቱም አንዳንዴ በጣም የማይታወቁ ሰዎች ጭምር እዛ መድረክ ላይ የሚታወቁበት ይሆናል። ሰዎችን ድጋፍ ለማግኘት ይበልጥ ከመጨረሻዎቹ ሁለቱ ለፕሬዝደንትነት የቀረቡ እጩዎች ከሚከራከሩበት መድረክ ይልቅ ይሄኛው የተሻለ የሰዎችን አስተሳሰብ የመቀየር የሚያደርጉ ናቸው። ሁለቱ የፕሬዝዳንትነት ምርጫ ላይ የሚሳተፉ ሰዎች የሚያደርጉት ክርክር እንዲያውም ሪያሊቲ ሾው ይለዋል አብዛኛው ሰው። ዝም ብሎ ለሾው ነው እንጂ እዛ ደረጃ ሰው ሁሉም ሰው በቃ ኦልሬዲ ውሳኔውን ወስኗል። ማን እንደሚመርጥ ኦልሬዲ ጨርሷል እና እዛ ላይ የሚናገሩት ብዙም የሰውን አስተሳሰብ የሚቀይር ነገር አይደለም።
ከቅርብ ጊዜ ወዲህ የአሜሪካ ምርጫ ጥያቄ ምልክት ውስጥ እየገባ መጥቷል። በተለይ መራጮች ድምጽ አሰጣጥ ጋር በተያያዘ ይሄ ኤሌክቶራል ቮት የሚባለው ድምጽ የሚሰጥበት የሚቆጠርበት ሂደት ጥያቄዎች እያስነሳ መጥቷልና ዲሞክራሲያዊ ነው ማለት እንችላለን የአሜሪካ ምርጫ ሂደት ወይስ የሚጎላቸው ነገሮች አሉ?
ፖፑላር ቮት ስቲል አለ ኮንሲደር ይደረጋል። ግን በማሸነፍ ረገድ ኤሌክቶራል ቮት ነው የሚታየው። ፖፑላር ቮቱ ምንድነው? ያንዳንዱ ሰው የሰጠው ድምጽ ነው። ኤሌክቶራል ቮት ደግሞ እነዚህ ኤሌክተርስ የሚባሉት ህዝቡ የመረጠውን ድምጽ ይዘው የኤሌክቶራል ኮሌጅን ወክለው የመጨረሻውን እንትን የሚጥሉ ናቸውና ይሄ ስርዓት ያው የሚተቸው ቀጥተኛ የሆነውን የህዝቡን ምርጫ ላያንጸባርቅ ይችላል። ፕላስ ደግሞ በጣም አንድ ኢንተረስቲንግ ነገር ምንድነው እነዚህ ኤሌክተሮች የሚባሉት መጨረሻ ላይ የኤሌክቶራል ቮቱን የሚጥሉት በህግ አይጠየቁም። ለምሳሌ የዲሞክራትን ድምጽ ወደ ሪፐብሊካን ቢያዞሩ በህግ አይጠየቅም። ያ እርግጥ ብዙ ጊዜ የሚያጋጥም አይደለም፣ ግን ያ ትንሽ በጣም ሲስተሙ ላይ ያጠላ የሚያደርጉ ነገሮች ናቸው እና ቀጥተኛ የሆነ የህዝብ ምርጫን ሪፍሌክት አያደርግም። መሀል ላይ እንዴት ነው ልክ ደላላ መሀል ላይ ገብቶ ዋጋ እንትን እንደሚያስማማ አይነት እነዚህ እንደ ደላላ የገቡ ኤሌክተሮች በዛ መወሰን የለበትም፣ በፖፑላር ቮት መሆን አለበት፣ ፕሬዚደንቱ መወሰን ያለበት መመረጥ ያለበት የሚሉ አይ ቲንክ አግባብነት ያላቸው የሚመስሉ ተቃውሞዎች ይሰማሉ እና ዲሞክራሲያዊ ነው። እርግጥ ነው ያው ዲሞክራሲያቸው ላለፉት ሁለት መቶ እና ከዛ በላይ አመታት የሰራ ሲስተም ነው። ግን እንደዚህ አይነት እንከኖች አሉት ተብሎ ይነሳል።
በዚህ መልኩ የፓርቲ አባላቶችን ከሚወክሉት እንደራሴዎች አብላጫ ድምጽ ለማግኘት የሚደረገው ፉክክር የሚጠናቀቀው ፓርቲውን ወክሎ ሀገር አቀፍ የፕሬዝዳንት ምርጫ ላይ የሚወዳደረውን ግለሰብ በመምረጥ ይሆናል። እጩ ተፎካካሪውም ፕሬዝዳንት ሆኖ ቢመረጥ ፓርቲውን ወክሎ ለሀገሩ ሊሰራ ያሰበውን ወደሚያስተዋውቅበት የአራት ወር የምርጫ ዘመቻ ይሸጋገራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስመኝሽ። የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም ሰናበታችኋለሁ። ያስተናገድኳችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እባክዎ